ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ግንቦት 28 ቀን 2011 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከተመሰረተበት ከ1964 ዓ.ም ጀምሮ ለሀገር ሉዓላዊነትና ለህዝባዊ መንግስት መመስረት የሚያደርገውን ትግል ግንባሩን ሳያጠፍ ቀጥሏል። ድሉ እስከሚረጋገጥም ወደ ኋላ አይልም። በዝርዝርቻችን በቅድሚያ መስረታውን በሚመለከት መጋቢት 24 የአዲስ ስርዓት አዋላጅ ቀን በሚል ርዕስ የቀረበውን እናሰማለን። ከዚያም የወያኔን ጎጠኛ ህገ መንግስት አቅፎና ደግፎ ቀጣይና አስፈጻሚ የሆነ ቡድን በስልጣን ተሰይሞ ባለበት ሁኔታ ትግላችን ተጠናክሮና ጎልብቶ ይቀጥላል እንጂ ከቶም የሚቆም አይሆንም። አገራችንን ከነጠቁን ዘረኞችና አስመሳይ ወያኔዎች ታግለን ማስመለስ አለብን። ይህ ነው ዋናውና መረሳት የሌለበት የዜግነት ግዴታችን። ዴሞክራሲያ ቅጽ 44 ቁጥር 4 ህብረ ብሔራዊነት መለያችን አረንጓዴ ቢጫ ቀይ አንደቃችን በሚል ርዕስ የቀረበውን የሚያዚያ ግንቦት ወር 2011 ዓመተ ምህረት እትም አሰምተን ክፍል 1 ፕሮግራማችን ይተካልላል። በቅድሚያ ዜና።
ማክሰኞ ግንቦት 27 ቀን በአክሱም ዩኒቨርሲቲ ተማሪዎች መካከል በተፈጠረ ግጭት በዩኒቨርሲቲው የሁለተኛ ዓመት የሜካኒካል ኢንጂነሪንግ ተማሪ አማራ ተወላጅ የሆነው ማስረሻ ሳይፉ ህይወቱን አጥቷል። ባለፈው ሳምንት ላይ በደብረ ማርቆስ ዩኒቨርሲቲ የተገደለውን የሳአረ አብርሃን ሞት ለመበቀል በዩኒቨርሲቲው ውስጥ የሚገኙት የትግራይ ተወላጅ ተማሪዎች በአማራ ተወላጆች ላይ በወሰዱት ጥቃት ከማስረሻ ሳይፉ መገደል ሌላ ሌሎች ተማሪዎች የአካል ጉዳት እንደደረሰባቸው ይነገራል። ከግንቦት 19 ቀን ጀምሮ በዩኒቨርሲቲው ተማሪዎች መካከል ብሔርን መሰረት ያደረጉ ግጭቶችና ድንጋይ ወርወራዎች ሲካሄዱ መቆየታቸውንና ማክሰኞ ዕለት ግጭቱ ተጠናክሮ በመቀጠሉ በተማሪዎች ላይ የሞትና የመቁሰል አደጋ ሊደርስ እንደቻለ ውስጥ አዋቂ ምንጮች ለዜና ተቋሞች ከሰጡት መረጃ ለማወቅ ተችሏል። የዩኒቨርሲቲውና የትግራይ አካባቢ አስተዳደር ድርጊቱን አውግዘዋል። ፌደራል ፖሊስ ወደ ዩኒቨርሲቲው ቅጥር ግቢ ውስጥ በመግባትና አስለቃሽ ጋዝ በመተኮስ ጥቃቱን ያቆመ መሆኑ ተነግሯል። በተለያዩ አካባቢዎች በተከሰተው የኮሌራ በሽታ ምክንያት በርካታ ዜጎች ህይወታቸው ማለፉን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ገልጿል። በዋግ ህምራ ዞን አበርገሌ ወረዳ፣ በሰሜን ጎንደር ጠለምት ወረዳ፣ በአዊ ዞን ጓንጓ ወረዳ በአጠቃላይ 198 ሰዎች በበሽታው የተያዙ መሆናቸው ሲነገር ቢያንስ 14 ሰዎች ህይወት ማለፉ ተገልጿል። በምዕራብ ሐረርጌ ዞን በጭሮ ወረዳ፣ ዳቡልቱ ወረዳና በደዴስታ ከተማ 138 ሰዎች በኮሌራ በሽታ መያዛቸውና ከነዚህ መሃል የአንድ ሰው ህይወት ያለፈ መሆኑን ኢንስቲትዩቱ ገልጿል። በአዲስ አበባ በአቃቂ ቃሊቲ፣ በአዲስ ከተማና በነፋስ ስልክ ላፍቶ ክፍለ ከተሞች 13 ሰዎች የኮሌራ በሽታ ያጠቃቸው መሆኑ ተነግሯል። በምስራቅ ሐረርጌ በኮሎማዩ ወረዳ 33 ሰዎች፣ በትግራይ ምስራቃዊ ዞን ክልተ አውላል ወረዳ 8 ሰዎች በበሽታው የተያዙ መሆናቸውን ተቋሙ ገልጿል። በሽታውን ለመቆጣጠር እርምጃ እየተወሰደ ነው ቢባልም ሙሉ በሙሉ ተቆጣጥሮ ከመዛመት ለመከላከል ከፍተኛ ርብርብ የሚጠይቅ መሆኑን የህክምና ባለሙያዎች ይናገራሉ። ከመተማ ጎንደር በሚወስደው መንገድ ላይ ታጣቂዎች በአንድ ተሽከርካሪ ላይ በከፈቱት ተኩስ በአራት ሰዎች ላይ ጉዳት የደረሰ መሆኑን የአካባቢው ባለስልጣኖች ገልጸዋል። የጎንደር መተማ መንገድ በኮማንድ ፖስት ቁጥጥር ስር ቢሆንም ታጣቂዎች በየጊዜው ጥቃት ከመፈጸም ያልተገደቡ መሆናቸው ታውቋል። ባለፈው ሳምንት ውስጥ ግንቦት 20 በዚሁ መንገድ ላይ ነጋዴ ባህርና ሽንፋ በሚባሉ ወረዳዎች መካከል ከሱዳን ነዳጅ ጭኖ ሲመጣ የነበረውን ቦቴ ታጣቂዎች ካስቆሙ በኋላ አሽከርካሪውን አግተው 400 ሺህ ካሳ መጠየቃቸውን የዜና ተቋሞች ዘግበዋል። የኖርዌጂያን ሪፊውጂ ካውንስል የተባለው ተቋም ማክሰኞ ግንቦት 27 ቀን ባወጣው መግለጫ በአገር ውስጥ የዜጎችን መፈናቀል አስመልክቶ በዓለም ላይ ትኩረት ያላገኙና የተረሱ 10 አገሮችን የዘረዘረ ሲሆን ከነዚህም ውስጥ ኢትዮጵያን 9ኛ አድርጎ አስፍሯታል። አብዛኞቹ አገሮች በአፍሪካ ውስጥ ያሉ ሲሆኑ ከነዚህም ውስጥ ካሜሩንን፣ ኮንጎና የማዕከላዊ አፍሪካ ሪፐብሊክ የመጀመሪያዎቹ 3ቱ ናቸው። የኖርዌጂያን ካውንስል በኢትዮጵያ ከ2.9 ሚሊዮን በላይ የሚሆኑ ዜጎች ከቤት ንብረታቸው የተፈናቀሉ መሆናቸውን አስታውቶ ብዙዎቹ ተፈናቃዮች አመች ባልሆነ ጠባብ ቦታ በትምህርት ቤቶችና በቤተ ክርስቲያን እንዲጠለሉ ቢደረግም ኑሯቸው አስከፊ መሆኑን አስታውቋል። ብዙዎቹ ተመልሰዋል ቢባልም ሳይፈልጉና ሳይወዱ የተመለሱና በመመለሳቸው አሁንም ስጋት ያለባቸው በርካታ ናቸው ብሏል። ባለፈው አመት በኢትዮጵያ ለተፈናቀሉ ስደተኞች አስፈላጊ ነው ተብሎ የተተመነው ወጪ 8 ሚሊዮን ዶላር የነበረ ሲሆን ከዓለም አቀፍ የእርዳታ ሰጪ ድርጅቶች የተገኘው ግን ከግማሽ በታች መሆኑን አሳውቋል። ከሰኞ ግንቦት 26 ቀን 2011 ዓመተ ምህረት ጀምሮ የሱዳን ወታደራዊ ተቋም በህዝቡ ላይ እያካሄደ ባለው ጭፍጨፋ የሞቱት ሰዎች ቁጥር ስልሳ መድረሱንና ከ325 በላይ ሰዎች መቁሰላቸውን የሱዳን የዶክተሮች ኮሚቴ ለዜና ምንጮች በሰጠው ዘገባ አሳውቋል። ሰኞ ዕለት ከ40 ሰዎች በላይ የተገደሉ ሲሆን ማክሰኞ እንዲሁም ረቡዕ ሌሎች 10 ሰዎች መገደላቸውን ኮሚቴው ገልጿል። የሱዳን ወታደራዊ ጊዜ አስተዳደር ካውንስል በመሪው አማካኝነት ረቡዕ ግንቦት 28 ቀን በሰጠው መግለጫ ከተቃዋሚዎች ጋር የጀመረውን ድርድር ለመቀጠል ዝግጁ መሆኑን አሳውቋል። ይኸው አካል ሰኞና ማክሰኞ በሰጣቸው ተከታታይ መግለጫዎች ለወታደራዊው ጭፍጨፋ ተቃዋሚዎችን አውግዞ ከተቃዋሚዎች ተደርገው የነበሩ ስምምነቶች መሰረዛቸውንና በዘጠኝ ወር ጊዜ ውስጥ ምርጫ እንደሚካሄድ አስታውቆ ነበር። በአሁኑ ጊዜ በአካሉ ላይ የአመለካከት ለውጥ ያስከተለው ምን እንደሆነ ባይታወቅም የሱዳን ተቃዋሚዎችን ሲያስተባብር የነበረው የሱዳን ፕሮፌሽናል አሶሲሽን ቃል አቀባይ የወታደሩ መሪ ጥሪ ሀቀኛ እንዳልሆነና ተቀባይነት እንደሌለው ተናግሯል። ቃል አቀባዩ በተጨማሪ በዝቅተኛ እርከን ያሉ ወታደሮች በየመንገዱ ዜጎችን በሰፊው እየጨፈጨፉ ባለበት ሁኔታ የሰላም ውይይት ሊካሄድ አይችልም ብሏል። ስልጣን ለመልቀቅ ፍላጎት የማያሳየው የወታደሩ ክፍል ስልጣን ለሲቪል ሽግግር አካል እስኪያስረክብ ድረስ አጠቃላይ ትግላችን በህዝባዊ እንቢተኛነት እንቀጥላለን በማለት አቋሙን አሳውቋል። ረቡዕ የተቃውሞ እንቅስቃሴ በየቦታው መቀጠሉ የተነገረ ሲሆን በሽሬ ያደራጃቸው ወታደሮች ሆስፒታል ውስጥ የሚታከሙትን ቁስለኞች አስገድደው ያስወጡ መሆናቸውና ሐኪሞችን አስተው የወሰዱ መሆናቸው ተዘግቧል። ለዕለቱ ያልናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
Let's go now, 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 let's
መጋቢት 24 የአዲስ ስርዓት አዋላጅ ቀን መጋቢት 24 ቀን 1964 ዓ.ም የኢሃፓ መስራች ጉባኤ ተካሂዶ ከሰባት ቀን በኋላ ኢሃፓ ሊመሰረት ቻለ። ይህ የጭቁኖች የደስታ ቀን የተባለውን ክስተት በተመለከተ ብዙዎች አላዋቂ ሆነው ሳለ ድርጅቱ እዚያ ተመሰረተ። መስራቾቹም እነገሌ ናቸው። መስራቾቹ ምስራቅ ጀርመን፣ አልጄሪያ፣ ሻቢያ ወዘተ ናቸው። ዋናዎቹ ኢትዮጵያውያን መሆናቸው ተክዶ ማለት ነው ሲባልም ታዝበናል። በመስራታው ሂደት ያልነበሩም ዋና መስራች እኔ እኛ ብለው ሲመጻደቁ፣ ሌሎች ደግሞ ለራሳቸውና ለወደዱት ተክለሰባዊ ሜሮን እየቀቡ ዛሬም በመራወጥና በመጻፍም ላይ አሉ። ኢሃፓ የተመሰረተው ለሀገራቸውና ለህዝብ በቆሙ ኢትዮጵያውያን ሲሆን የመስረታው ሂደት ደግሞ የአመታት የህዝብ ልዩ ልዩ ባለዘርፈ ብዙ ትግል ውጤት ነው። የህዝብ አመጾችና ተቃውሞዎች በተለይም በላቡ ላስተማረው ዜጋ ሙሉ መብት ተጠበቃ ሆኖ መስዋዕትነትንም ተቀብሎ ሊታገል የተነሳው ወጣትና ተራማጅ ትግል ልጅ ነው። የኢሃፓ ውልደት 9 ወርን የፈጀ ሳይሆን አመታትን የወሰደ ነው። በተጨባጭ የተወጠነው የኢትዮጵያ በ1961 ዓመተ ምህረት ነው ማለት ይቻላል። ዝርዝሩን ድርጅቱ ታሪኩን ጽፎ ሲያገባድድ የሚገልጸው ሲሆን በድርጅቱ ምስረታ ግን ማንም ባዕድ ጣልቃ እንዳልገባ ከወዲሁ ለማረጋገጥ ይቻላል። ሐቁ ይህ ነውና ዛሬ ለገንዘብም ለማወናበድም ታሪክ በሚል ልብ ወለድ የሚከትቡ በስተዋልና መጋቢት 24 ቀን የመክፈቻ ጉባኤውን የጀመረው ኢሃፓ ጓዶችን በቅድሚያ በአገር ቤትም በድርጅታዊ ጥረት ተሰማርተው የነበሩትን ጓዶችን በሰፊው በማማከርና የጋራ ግንዛቤና አቋም በመያዝ ጉባኤውን ማካሄዱን ብዙዎች አያውቁም አወቅን ብለው ቢቀሩም፣ መስራች ጉባኤ የት ተደረገ? ምንስ ተካሄደ? እነማን ተካፈሉ ብቻ ሳይሆን ምንስ ተወሰነ በሚለው በሬ ወለደ ላሉትና ለሚሉት ምላሽና እርምት መስጠቱ ፍላጎታችን ባይሆንም ዛሬም ቢሆን ማን ያውራ የነበረ ማለት ግዴታችን ይሆናል። ግምትና ዝብርቅ ሐቅን እንዳይተካ ማለት ነው። ኢሃፓ በመጋቢት 24 ቀን ሲመሰረት የነበረን ትግል ሊኖር የሚችልን ትግል ወክሎ ነው አለሁ ያለው። የዚህን ታሪክ ይዘትና ጥልቀት የሚያውቀው ኢሃፓ እንጂ የተማበለው አባወራዎች አለመሆናቸው ግልጽ ነው። እንደገና ማን ያውራ የነበረ ማን ያርዳ የቀበረ ነው ጉዳዩ። ታሪክ ጻፍን ባዮቹ ግን አሉባልታቸውንና ቀጀታቸውን ቀለማት ይዘው እየቀባጠሩ ናቸው። ማአት ብር ከፍሎ አልባቢ ካገኙ ደግሞ እሰየው ብለው ፈንዳቂ ናቸው። መጋቢት 24 ቀን የኢሃፓ መስራች ጉባኤ ሲጀመርና ውይይቱም ሲካሄድ ምን ተባለ ተነገረ ስለሚለው ግን ዛሬም ሐቁ ከኢሃፓ ጋር ነው። ነበርን ያሉትም ቀጣይ ሰልፋቸው ክህደትና አፍረትን ስላቀፈ ትረካቸው ተወላግዷል። ሌሎች ደግሞ ታሪክ ያሉትን ስለማያውቁት የጻፉት ሆነ ያተፈሩት ሁሉ ሐቅን ክዶ ፍለጋም ያልገባ ይባላል ብቻ ነው ሐሰት። አንዳንዶች ኢሃፓ መቼና በምን ሁኔታ እንደተመሰረተ የሚያውቁ አይደሉም። ታሪክ ብሎ መቀባጠሩ ግን አልተፋናቸውም። ተሳተፍን ሲሉም ተሳትፏቸው የረጅም አይደለም። ክህደታቸው ግን ዘለዓለማዊ ህትመቱን አስፍሯል። ኢሃፓ በ1964 ዓ.ም ተመረተ መስርቶ በ1972 ዓ.ም አልፈረሰም። እገሌ ሲከዳ ወይም ሲሰዋ አላበቃለትም። እንኳን ያኔና ዛሬም ቢሆን ረጅም ጥቃት ተደረሰበት በኋላ ትግሉን እንደቀጠለ ነው። ዛሬም ቢሆን ያመራሩ የሚታገሉ አባላቱና የህዝብም ድርጅት ነው እንጂ የማንም ግለሰብ ወይም የነበርኖች ንብረትም አይደለም። የኢህአፓን ምስረታ ታሪካዊ የሚያደርገው በዘመናዊ መልክ ለመቋቋም የመጀመሪያው ድርጅት መሆኑ ብቻ ሳይሆን ለህዝብ የተደራጀ ትግል አታጋይና አለኝታም ሆኖ መገኘቱ ነው። የተከማቸ ተመክሮ ባለመኖሩ ድርጅቱ ከተግባር ሲማር ስህተቶችን መፈጸሙ የሚጠበቅ ነው ሊባልም ይችላል። አጭር ጊዜ ግን ምላተ ህዝቡን አደራጅቶ ሊያስታግልና የለውጥን ሰንደቅ ያብዮትን ይዘትና አስፈላጊነትም በህዝብ ዘንድ ለመትከል ችሏል። ያባ ራሱን ኢትዮጵያዊ አለ እንጂ የብሔረሰብ ካባን አላጠለቀም። ያባ አቤታዊ ስርነቀል ለውጥ አለ እንጂ ለጥቅም ተገዝቶ በጥገና ለውጥ አምኖ ቃል ኪዳኑን አፍርሶና ህዝብንም ክዶ ለፋሽስቶች አልተንበረከከም፣ ለባዕዳን አልሰገደም። ህዝብና ታሪክ የማይረሳውን መስዋዕትነት ከፈለ እንጂ ማሩኝ ጌቶች ብሎ አምባገነኖችን ምህረት አልለመንም። ካዲዎች፣ የስልጣን ጥመኞች፣ በታኞችና መርህ የለሽ አንጃዎች ብቅ ብቅ ቢሉበትም ቢጎዱትም ድርጅቱ ዋናው መታወቂያው ጽናት፣ ህዝባዊነት፣ ቆራጥነት፣ ወኔና ኢትዮጵያዊነት ሆኖ ባጅቷል። ያባ የታገለው ብሔረሰብ ጾታ ሳይለይ ለጭቆኑ የኢትዮጵያ ህዝብ ነበር፣ አሁንም ነው። ለዚህም ነው በፋሽስቶች፣ ጠባቦች፣ ዘመናዊ ቅኝ ገዢዎችና ተገንጣዮች ሁሉ ማለትም በአገራችን ጠራቶች ጥቃት የደረሰበትና እየደረሰበትም ያለው። ኢያፓን መልካም 47ኛ ዓመት ስንለው መገንዘብ የምንገደደው ሐቅ ያኔ ለኢያፓ ምስረታ ምክንያት የሆኑት ማህበረሰባዊ ችግሮች በአብዛኛው ዛሬም ተባብሰውና የተጀመረው ትግል ገና ድል አልመታም እያሉን መሆኑን ነው። የመሬት ላራሹ ጀምሮ እስከ ዲሞክራሲያዊ መብት ለጭቆኖችና ሉዓላዊነት ለአገሩ የተባሉ ሁሉ በንጥልጥል ቀርተዋል። ይባስ ብሎ ዘረኛ አምባገነንና አገር አጥፊ ቡድን ሰፍሮበታል። ለዚህም ነው ዛሬ ያመረረና የከረረም ጸረ ወያኔ ትግል ማካሄድ ሲገባ የህዝብ ወኔ ሊፈልቡና እይታውንም ወደ ሆዱና ጎጡ ሊያደርጉ እየዳከሩ ያሉት ሁሉ በተጨባጭ ጸረ ህዝብ ሚና ያላቸው ናቸው የሚባለው። በመሆኑም ተጨባጭ ሁኔታ ኢህአፓ ትግሉን እንዲቀጥል ያስገድደዋል። ትግላችን ይቀጥላል፣ ድልም የህዝብ ትሆናለች። ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን። ቅጽ 44 ቁጥር 4 ሚያዝያ ግንቦት 2011 ዓመተ ምህረት ህብረ ብሔራዊነት መለያችን አረንጓዴ ቢጫ ቀይ ሰንደቃችን። የኢህአፓ አባላት እናት አገራቸው ኢትዮጵያን በዝናና በታሪክ ብቻ ሳይሆን በስልጣኔም ሆነ በእድገቷ ከዓለም ቀደምት አገሮች ደረጃ ለማድረስ የሚወዱትና የሚያከብሩትን ታላቅ ህዝብ ከድህነትና ከኋላ ቀርነት ለማላቀቅ እንዲሁም ፍትህና እኩልነትን በአገራቸው ለማስፈን ክቡር ዓላማና ብሩህ ተስፋን ሰንቀውም ነበር ለትግሉ የተነሱት ወደ ትግሉም የገቡት። በአገር ሉዓላዊነትና በህዝባዊ ፍቅር ስሜትና እምነት መርህ ላይ ተሳስረውና የተጠናከረ ህብረ ብሔራዊ ጥምረት ፈጥረው መሰረታዊ ለውጥን ለማምጣት የተሰለፉ ቆራጥ ጀግኖችም ነበሩ። በአጠቃላይም ከኢህአፓ ውጭም ሆነ በኢህአፓ ውስጥና በኢህአፓ ዙሪያ ለየግል ጥቅማቸው ሳይሆን ላመኑባቸው ዓላማዎች በቅንነትና በቆራጥነት የተሰለፉት ታጋዮች በርግጥም የመላው ህዝብ ብርቅዬ ልጆች መሆናቸው ታሪክ የመሰከረላቸው ናቸው። ለውጥ ፈላጊው ትውልድ ቀደም ሲል ለኢትዮጵያ አንድነትና ሉዓላዊነት የተከፈለውን ከፍተኛ መስዋዕትነት በማድነቅና ተገቢውንም ክብር በመስጠት ያለፉትን ጀግኖች ታሪክ አርአያነት በመከተል ከፊቱ የተደቀኑትን ነባር የሀገሪቱ ውስብስብ ችግሮች መፍታትና ህልውናው የተከበረ ሁሉም ዜጎች በእኩልነት የሚኖርባትን አገር መገንባት ለነገው ትውልድ የማይተው የትውልዱ አደራ መሆኑን ጠንቅቆ የተረዳ ጀግና ትውልድ ነበር። የዚያ ትውልድ አባላት ከመፈጠራቸው በፊትም ኢትዮጵያ ውስጥ ችግሮች የነበሩ ሲሆን ያገርና የወገን ችግር እጅግ ለሚያሳስበው ለዚያ ትውልድ አገራዊ አመለካከት መያዝም ሆነ በወቅቱ የፖለቲካ ሂደት ውስጥ መግባት የግድ የሚልበት ወቅት ነበር። የዚያ ትውልድ የተማረ ክፍል የኢትዮጵያን ሁኔታ እንዴት መለወጥ እንደሚቻል አመሮና ጠንክሮ መጠየቅ ሲጀምር ያገሩን የቀርበና የሩቅ ተጨባጭ ሁኔታዎችን ለመረዳት እድሜውና ውቀቱ የፈቀደለትን ከማየትና ከማገናዘብ ከመመርመርም አልፎ ለለውጥ ሲነሳ አንግቧቸው የነበሩት የዴሞክራሲና የመብት ጥያቄዎች የኢትዮጵያን ህዝብ ቀልብ የሳቡና ሁሉንም የህብረተሰብ ክፍሎች ያሳተፉ ነበሩ። ጥያቄውና እንቅስቃሴውም ለስርዓት ለውጥ የተደረገ ህዝባዊ እንቅስቃሴ እንደነበር ፀሐይ የሞቀው ታሪክ የመዘገበው አቀናው። ለዚህም ጥሩ ምሳሌ እንዲሆን በ1966 ዓመተ ምህረት የለውጥ እንቅስቃሴ ውስጥ የተሳተፉ የህብረተሰብ ክፍሎችን መጥቀሱ ጠቃሚ ነው። እነሱም አንድ ከገባርነት ለመላቀቅ የመሬት ጥያቄ መፍትሄ ሻይ ነበረው ገባሩ አርሶ አደር፣ ሁለት ከመብት ጥያቄና ከማህበር ምስረታ ጋር የተያያዙ ጥያቄዎችን ያነሳው ለባደር፣ ሶስት የጾታ እኩልነት ይከበር ብለው የተነሱት ሴቶች፣ አራት የሃይማኖት እኩልነት ጥያቄ አንስተው ሰልፍ የወጡ የእስልምና ሃይማኖት ተከታዮች፣ አምስት ስርዓተ ትምህርቱ እንዲሻሻል የጠየቁ መምህራን፣ ስድስት የደሞዝ ጭማሪና የኑሮ ሁኔታ እንዲሻሻልላቸው የጠየቁ ወታደሮች፣ ሰባት የነዳጅ ዋጋ እንዲቀንስ የጠየቁ ታክሲ ነጂዎች በዋናነት የሚጠቀሱ ነበሩ። የ1960ዎቹ ወጣት ትውልድ በወቅቱ በአገራችን ውስጥ ይታይ የነበረውን ፍጹማዊ የዘውድ አገዛዝና በዓለም ደረጃም ይታይ የነበረውን የቅኝ አገዛዝ በጽኑ ይቃወም ነበር። ትምህርትን፣ ሕክምናን፣ ስራን ለሁሉም ዜጋ ለማዳረስ፣ የብዙሃኑን መብትና ጥቅም በእኩልነት የማስከበር፣ የመደብና የብሔር ጭቆናን አስወግዶ በእኩልነት ላይ የተመሰረተ አንድነትን እውን የማድረግ፣ ማህበራዊ ፍትህን የማስገኘት፣ የህዝብን ጥቅም መሰረት ባደረገ ፖሊሲ ፈጣን የኢኮኖሚ እድገት የማምጣት ትልቅ ዓላማን አንግቦና ብሩህ ተስፋን ይዞ ነበር የተሰባሰበው የተደራጀውና ለትግል የተሰለፈው። ይህ ክፍል ነው እነዚህን ክቡር ዓላማዎች በፖለቲካ ድርጅት መልክ ተደራጅቶ ለማራመድ የዛሬ 47 ዓመት በሚያዝያ ወር 1964 ዓመተ ምህረት የኢትዮጵያ ህዝብ አርነት ድርጅትን ኢሃድ የመሰረተውና በኋላም በነሐሴ ወር 1967 ዓመተ ምህረት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ በሚል ስም ለህዝብ ራሱን ይፋ ያደረገው። ኢሃፓ ከመመስረቱ በፊት ስለ አደረጃጀትም ሆነ ስለ ፖለቲካ ትግል በአርአያነት ሊያገለግለው የሚችልና ተመክሮውንም በማገናዘቢያነት ሊጠቀምበት የሚችል የኢትዮጵያ የፖለቲካ ድርጅት አልነበረም። በመሆኑም የኢሃፓ ምስረታ በአገራዊ ፖለቲካና በመደራጀቱ መስክ አዲስ የታሪክ ምዕራፍ ከፍቷል። ኢሃፓ የተበደለውን ህዝብ ብሶት ብሶቴ ብሎ በተደራጀ መልክ የህዝቡን ችግሮች ለመፍታትና ጥቅሞቹን ለማስጠበቅ የመላውን የኢትዮጵያ ህዝብ የወደፊት ህይወት ለማሻሻልና አገሪቱ ካለችበት ኋላ ቀርነት ለማላቀቅ ቆርጦ መነሳቱና በቅንነት መታገሉ በማንም ሊታበልም ሆነ ሊካድ የማይችል ሀቅ ነው። ያ በኢሃፓ ውስጥ ተሰባስቦ የነበረው ትውልድ የኢትዮጵያ ህዝብ ሐሳቡን የመግለጽና የመደራጀት መብት እንዲያገኝ በህዝቡ ጫንቃ ላይ ተጭነው የነበሩት የመደብ፣ የብሔረሰብ፣ የሃይማኖት፣ የጾታ ወዘተ ጭቆናዎች እንዲወገዱ በቅንነት ፈልጎና አስቦ አስፈላጊ መሰረታዊ ለውጦችን ለማምጣት አልሞ ትግሉ የሚጠይቀውን መስዋዕትነት ለመክፈል በእርግጠኝነት የተነሳና በተግባርም ራሱን አሳልፎ የሰጠ ትውልድ ነበር፣ ዛሬም ነው። ያፋ በረጅሙና በመራራው የተገሪደት ለህልውናው ማጠየቂያ የሆነውን የሀገርና የህዝብ ፍቅር ተንከባክቦ ያቆየ ሲሆን በጀግንነትና በመስዋዕትነት የጻፈውን የ47 ዓመት የትግል ታሪክ በእውቀት ለማዳበር ችሏል። ያፋና ባላትና ደጋፊዎች ያገናኛቸው ያስተሳሰራቸውና የተነከረ ውስጣዊ ውህደት እንዲኖራቸው ያረዳው ከውስጣቸው ፈንቅሎ የሚወጣው የህብረተሰቡን ብሶት የሚገልጡበት የሾለው ብዕራቸው ሲሆን የጥንካሬ እሴቶቻቸውና ጉልበታቸውን በብዕር መገንባታቸውም ጭምር ነው። በዚሁ ብዕራቸውም ነበር የፍትህን፣ የዴሞክራሲን፣ የእኩልነትንና የሀገር ሉዓላዊነትን ብርሃን በሀገሪቱ ለማብራት ሲታገሉ ሁሉንም የኢትዮጵያ ልጆች በማሰባሰብ በአንድ አገራዊ ሰንደቅ ስር ለማሰለፍ የቻሉት። በያፓ ዙሪያ ተሰባስበው የታገሉት አባላቱ በጎጥ በጾታና በሃይማኖት ሳይለያዩ ከጠባብነትና ከትምክህት ተቃርነው ለአምባገነኖችና ለባዕዳን ሳይንበረከኩ ለህዝብ እኩልነት ብለው ኢትዮጵያ የሁሉም ዜጎች የደስታ ቤት እንድትሆን ያመኑ እንጂ ዛሬ አንዳንድ የታሪክ በራዦችና ከላሾች ሊሉ እንደሚከጅላቸው ኢትዮጵያን ለመጉዳት ከኤርትራው ሻቢያ ከሶማሌው ዚያድ ባሬና ከአረቦቹ ባጠቃላይ ከባዕዳን ወዘተ ጋር አገራቸውን ለመጉዳት የተሰለፉም ሆነ የተሞዳሞዱ አልነበሩም። ያፓ የኢትዮጵያን ችግር በቅጡ የተረዳ ለችግሯም መፈወሻ መንገድ ያመላከተ እንጂ ለሄደ ለመጣው አምባገነን ሁሉ ለጥቅም ፍለጋ በማጎንበስ በሽታዋን ያባባሰ አልነበረም። ይልቁንም ለአገሩና ለወገኑ መድህን ለመሆን መስዋዕትነትን በጸጋ ለመቀበል የተዘጋጀ ትውልድ ነበር። የዚያ ለውጥ ፈላጊ ትውልድ አባላት የዜጎች የእኩልነት መብት መከበርና የኢትዮጵያ ህልውና የማይነጣጠሉ መሆናቸውን ጠንቅቀው በመረዳት አምረው ታግለዋል። አምባገነኖች ጥያቄውን በነፍጥ ለመፍታት በማሰብ ያ ትውልድ ያቀረበውን አማራጭ በትጥቅ አስፈችነት ፈርጀው በኢህአፓም ላይ ዘምተዋል። ችግሩ ከጊዜ ወደ ጊዜ እየተባባሰ ሲሄድ ደርግ ያን ሰላማዊ መፍትሄ የሚሻ ድምጽ ማጥፋት እንዳለበት አምኖና አቅዶ በኢህአፓ ላይ ቀይ ሽብርን አወጀ። መተኪያ የሌለውን አንድ ትውልድም መተረ። የኢህአፓን አገራዊና ህዝባዊ ራዕይ የፈሩና በኢትዮጵያ የግዛት አንድነትና ሉዓላዊነት ላይ ባለው የጸና እምነትና አካሄድ ያልተመቻቸው እንደ ሻቢያ፣ ወያኔ፣ ኦነግና የሶማሊያ አቦን የመሳሰሉ ብሔረተኛ ኃይሎች ለሚያራምዷቸው ጽንፈኛና የመገንጠል ዓላማቸው እንቅፋት ነው ብለው በማመናቸው ኢህአፓን እንደ ጠላት ቆጠሩት። የኢትዮጵያ የእኩልነት ጥያቄ በሰላማዊና ዴሞክራሲያዊ አግባብ መፍትሄ ሊበጅለት ይገባል የሚለው የኢህአፓ አቋም ያልተመቻቸው ጽንፈኛ ቡድኖችም ሰይፋቸውን በድርጅቱ ላይ መዘዙ። የአንድ ሳንቲም ሁለት ገጽታ የሆኑት እነዚህ ኃይሎች ይነው የማይባል ሰፊ ጥቃት በኢህአፓ ላይ ከፈቱ። ዘግናኝ ጭፍጨፋም ፈጸሙበት። በትግል ወላፈን ተፈትኖ ያደገና የኖረ ትውልድ ያሳለፋቸውን 47 ድፍን የትግል ዓመታት መለስ ብለን ስንቃኝ በሀገራችን ያለማቋረጥ የተፈራረቁት ኋላ ቀር አምባገነንና ጎጠኛ አገዛዞች ያለ የሌለ ኃይላቸውን አሰባስበው በለውጥ ፈላጊው ኢትዮጵያዊ ዜጋ በተለይም በኢህአፓ አባላትና ደጋፊዎች ላይ ይህ ነው የማይባል ጭፍጨፋና ግድያ፣ እስራትና ሰቆቃ ፈጽመዋል። ያ ብሩህና አዲስ ተስፋ ለሀገሩና ለህዝቡ ሰንቆ የተነሳ ትውልድ የተመተረበት የጥፋትና የጨለማ ዘመን ነበር ማለት ይቻላል። ዛሬም ቢሆን የተለወጠ ነገር የለም ስንል አንዱ ማስረጃችን ከመላው የሀገሪቱ ክፍሎች በወያኔ ሰላዮችና ካድሬዎች ታፍነው ደብዛቸው የጠፋው በርካታ የኢህአፓ አባላትና ደጋፊዎች እስከዛሬ ድረስ መዳረሻቸው ሳይታወቅ መቅረቱ ነው። ኢህአፓ ዘመን ቢቀያየር፣ ግዢዎች ቢፈራረቁ፣ በህዝቡ ጥቅምና መብት በኢትዮጵያ ሉዓላዊነት ላይ የማይደራደር በጥቅምና በስልጣን የማይደለት በጠላት ጊዜያዊ ጥንካሬ ፍጹም የማይሸበርና የማይንበረከክ በኢትዮጵያ ህዝብ ኃያልነትና አሸናፊነት ላይ ጽኑ እምነት ያለው ድርጅት ነው። ኢትዮጵያን ህዝብ አገራዊ ጥቅም በረጅሙ አማትሮ የሚቀኝ የህዝብ ልጅ መሆኑን ዛሬም በሚወስዳቸው አቋሞቹ የህዝብና የአገር አለኝታነቱን በሚገባ አረጋግጧል። ለዚህ መስክሩ የተመክሮ ተግባሩና በተመክሮ ያካበተው አክሪ የትግል ታሪኩ ነው። ሰያፓ በጥቂቱ ይህን ካልን ዘንዳ በመከተል ማገራችንና በህዝባችን ላይ ሳያባራ የቀጠለውን የጥፋት ዘመቻ ባጭሩ ለመቃኘት እንሞክራለን። በጎሳና በሃይማኖት ልዩነቶች ምክንያት ዛሬ በመላው ሀገሪቱ ሊባል በሚቻልበት ሁኔታ ሰላም ጠፍቶ የርስ በርስ ግጭትና መፈናቀል የህዝብን ህልውናና የሀገሪቱን አንድነት ከመቼውም ጊዜ በበለጠ እየተፈታተነ ይገኛል። በጎሳ ግጭት የተነሳ በመላው ሀገሪቱ 3 ሚሊዮን ህዝብ በላይ ከቀየው ተፈናቅሏል። በሺዎች የሚቆጠሩ ንጹሃን ተገለዋል። በርካቶች አካለ ጎደሎ ሆነዋል። ለፍተው ጥረውና ግረው ያፈሯቸው ንብረቶች ተዘርፈዋል። የቀለሷቸው ጎጆዎች ሳይቀሩ በላያቸው ላይ በእሳት ጋይተዋል። በአሃስ ከአንድ ሚሊዮን ተኩል በላይ የሚሆኑ ለነገይቱ ኢትዮጵያ ዋስትና የሚሆኑ ወጣት ተማሪዎች በሰላም ጦት የተነሳ ከትምህርት ገበታቸው ላይ ሳይወዱ በገድ እንዲስተጓጎሉ ተደርጓል። በርካታ አብያተ ክርስቲያናትና መስጊዶች ሳይቀሩ በእሳት ጋይተዋል። የቱሪስት መስህብ የሆኑ ብርቅዬ የዱር እንስሳትና እጽዋት በእሳት ቃጠሎ ለአደጋ እንዲጋለጡ ተደርገዋል። ዛሬ በመላው የአገሪቱ ክፍሎች ሰላምና መረጋጋት የለም። አማራው ከኦሮሞው፣ ኦሮሞው ከጌዲዮ፣ ከምባታው ከሃዲያው፣ ሶማሌው ከኦሮሞው፣ ሲዳማው ከወላይታው፣ ትግራዩ ከአማራው፣ ቦረናው ከገሬው ወዘተ እርስ በርሱ እንዲጋጭና ሁሉም ክልሌን ሁሉም ጎጤን እንዲል እየተደረገ ያለበት ሁኔታ ውስጥ እንገኛለን። ወያኔ ከተፈጠረበት ጊዜ አንስቶ በመላው አገሪቱ በዘራውና ኮትኩቶ ባሳደገው የጎሳ ፖለቲካ የተነሳ ሁሉም ክልሎች ከመቼውም ጊዜ በበለጠ የየራሳቸውን የክልል ሚሊሻ ወይም ልዩ ኃይል አደራጅተውና አስተጣቀው ጊዜና ሰዓትን ጠብቆ ለሚፈነዳው የጥፋት ፈንጂ ግብአት መሆናቸውን በተጨባጭ እያየን ሲሆን ከዚህ አስከፊ የጥፋት ዘመቻ ጀርባ ወያኔ መገኘቱ የሚጠበቅ ነው። ሰልፊ ጣፋንጂ ከመታት በፊት ይህን እኩይ የወያኔ መሰሪ ሴራና በአገርና በህዝብ ላይ ሊከተል የሚችለውን አደጋ ጥፋት መጠቆማችን ምን ያህል ለሀገርና ለህዝብ አንድነትና ለዓላዊነት ያለንን ፍቅር የሚገልጽ ለመሆኑ መጽሐፍ ገላጭ አያስፈልገንም። ለውጣ መጣን ባዮቹ የኦህዴድ ሹሞች የህዝብን ትግል በባዕዳን ትእዛዝ አደናቅፈው ዘረኝነትና ወያኔነትን ለማስቀጠል ተነስተዋል በማለት መቃወማችን የሚያስወቅስና የሚያስወግድ ሳይሆን ዘግይቶ ለመረዳት እንደተቻለው እሰየው በርቱ የሚያሳይ ነው። በቅኝታችንና በአቋማችን ጥራት የምንመጻደቅ ሳንሆን ለቀጣዩ የትግል ምዕራፍ የበለጠ እንድንዘጋጅ የሚያበረታታን ነው። አገሪቱን ለመቀራመት ያሰፈሰፉት ጸረ አንድነት ኃይላት ኢትዮጵያ ሀገራችን አሁን ያለችበትን አጣብቂኝ ሁኔታ ወደሚመኙት ዓላማቸው ስኬት ለመለወጥ በመጓጓት ላይ መሆናቸውን በተግባር እየገለጹ ይገኛሉ። ምንጊዜም ቢሆን ይህን ስኬት ለማየት ካሁን የተሻለ ድል እንደማያገኙ በሚገባ ተረድተውታል። አጋጣሚ ሁሉ ተመቻችቶላቸዋል። ሲሾም ያልበላ ሲሻሪቆቻል ነውና ወቅታዊ የኢትዮጵያ ሁኔታ ያስገኘላቸውን መልካም አጋጣሚ ተጠቅመው ዓላማቸውን ለማሳካት በርብርቦች ላይ ናቸው። ጽንፈኛ ብሔረተኞች በሁለንተናዊ ረገድ አብረዋል፣ ተደራጅተዋል። ህብረተሰባቸውን እነሱ በሚፈልጉት የጥፋት አቅጣጫ እንዲያተኩር አድርገውታል። የኃይል ሚዛኑ ወደ እነርሱ ጎራ እንዲያደላላቸው ሌት ተቀን በትጋት ይሰራሉ። አገራችንን ለማዳከምና ለመበተን በሚደረገው ሴራ የባዕዳኑ ምክርና ችሎታም አልተለያቸውም። የአንድነት ኃይሉን ጎራ ለማዘናጋት በትጥቅ አስፈጭተው ኔት ለማማለል ይጥራሉ። የረሳን መስሏቸው ትላንትና ወራሪዋ አቢሲኒያ እያሉ ሲያዋርዷትና ሲረግሟት የነበረችው ምድር ዛሬ ኢትዮጵያ ወይም ሞት በማለታቸው የሁሉንም ዜጋ ቀልብ የሳቡ መስሏቸዋል። በዚህ ሳቤ የዜጎችን ቀልብ መሳብ ያስደስታል እንጂ አያስከፋም። ያም ሆኖ ግን ነባቢትን ወደ ተጨባጭ ድርጊት መለወጥ ያስተማምናል፣ ያቀራርባል፣ ያስተባብራል፣ እያዋሃደ የሀገርን መሰረት ያጠናክራል። የኢትዮጵያዊነት ፖለቲካ ለዚህ ሂደት አብነት ሆኖ ያገለግላል። ጽንፈኞች ከስሜታዊ አባዜ ወደ ምክንያታዊ ባህሪ እንዲለወጡ ይተባበቀባቸዋል። የጋራ ሀገርን በጋራ ያዳኑ መከተል ለሁሉም ይጠቅማል። ይሁን እንጂ ከልብ ሳይሆን ህዝብን ለማማለል የሚካሄድ ፖለቲካ ቢከፍቱት ተልባ መሆኑን በተጨባጭ እያየነው ነው። መስከረም 2 ቀን 1967 ዓ.ም ካርባራት አመታት በፊት ኢትዮጵያ ተቀደም ያለምንም ደም በሚል የማማለያ ቋንቋ በመጠቀም ስልጣን እንደያዙት የደርግ መኮንኖች ሁሉ የዛሬዎቹም መሪነን ባዮች በተመሳሳይ ቋንቋ የማዘናጊያ አፍዝ አደንግዝ ምታት በማርከፍከፍ ላይ ይገኛሉ። የምታት ደግሞ የሀገሩ የኢትዮጵያ ጉዳይ ባጥንቱና በደሙ ገብቶ የሚያሰፈስፈው ኢትዮጵያዊ ሁሉ በቀቢጸ ተስፋ እንዲዘናጋ ለማድረግ ጊዜው ያቀም አግኝቷል። ለፉት 28 አመታት ከነበረው የጨለማ ጊዜ ትንሽ የተስፋ ጭላንጭል መከሰቱን በመገንዘብና የለውጡን ሁኔታ በአስተውሎ እሳቤ እየተመለከተው መሆኑን ተረድቶ በትዕግስት እየተጠባበቀ ያለውን ኢትዮጵያ አገሬ የሚለውን ዜጋ በማዘናጋት የራሳቸውን ዓላማ ለማራመድ ተመችቷቸዋል። ዶሮን ሲያታልሏት በመጫኛ ጣሏት የሚለውን ብሂል የሚያውቅ ህብረተሰብ በማር ቅቤ ቀረበለትን መርዝ የማውጥ ችሎታ አለው። አነሰም በዛ ለዘጋዊ ፖለቲካ መመቻቸት ያንበሳውን ድርሻ የሚወስደው ወያኔ መሆኑ ባያጠራጥርም አክራሪ ብሔረተኞች ሁኔታውን በማጦዝ የሀገሪቱን የፖለቲካ መልክዓ ምድር ወደ ራሳቸው ፖለቲካ አድማስ ለመለወጥ በጥድፊያ ላይ ናቸው። ኢትዮጵያዊውን ዜጋ እንደ ግጦሽ ከብት በጎጥና በክልል ተሸብቦ እንዲኖር ማድረግ የዜግነት መብቱን ብቻ ሳይሆን ሰብአዊ ክብሩንና ልዕልናውን ጭምር መግፈፍ መሆኑን አክራሪ ብሔረተኞች መንገዘብ ሳይችሉ ቀርተው ሳይሆን ፍላጎታቸውና ጥቅማቸው በዚህ መልክ የሚሟላ በመሆኑ ብቻ ነው። ተወልዶ ካደገበት ልጅ ወልዶ ከብዶ መላእክቱን ካሳለፈበት አከባቢ ወጥቶ ወደ የክልል ሂድ እየተባለ የሚፈጸመውን አገራዊ ወንጀል ዛሬ በስልጣን ላይ ያሉት ሹሞች አለማስቆማቸው የወንጀሉ ተባባሪ መሆናቸውን በግልጽ ያሳያል። የዘረኛ ትራት እንዲዘረጋ ጠንሳሾቹና ቀዳሾቹ የነበሩት የወያኔ ባለስልጣኖች ባርከው ቀድሰው ጠምቀው አሰልጥነውና መርቀው ስላስተማሯቸው የነሱን ፈለግ ቢከተሉ የሚያስገርም አይሆንም። ለዚህ ሁሉ መስቀልቀል መሰረትና ምንጩ ከወያኔ ድርጅታዊ ፕሮግራም መንጭቶ የጎሳዊ ህገ መንግስት እንዲሆን የተደረገው የደደቢቱ ሳጥናኤል ሰነድ እንደሆነ ያደባባይ ሚስጥር ነው። ዛሬ በአገራችን የሚታየው የፖለቲካ የምጣኔ ሀብትና የማህበራዊ ኑሮ መስቀልቀል መሰረቱ በጎሳ ላይ የተመሰረተው ይኸው ወያኔያዊ ህገ መንግስት ለመሆኑ አያከራክርም። የኢትዮጵያ ህዝብ ምንም ቢሆን ምን ያልመከረበትን ተቀብሎ ያላጸደቀውን የአክራሪ ብሔረተኞችን ሰነድ እንኳንስ የሀገሪቱ ህገ መንግስት አድርጎ ሊቀበል ይቅርና እንደ ድር መተዳደሪያ ወረቀት እንኳን ስፍራ የሚሰጠው አይደለም። የዘረኞች ህገ መንግስት የታላቅ ህዝብና አገር ህገ መንግስት ለመሆን ብቃት የለውም። በመሆኑም እስከነግሳንግሱ ሰነዱም ሆነ ስርዓቱ መቀየርና መፍረስ ይኖርበታል። በመትኩም የህዝብን ይሁንታ ባገኘ ህገ መንግስትና ፍትሃዊ ርቱዓዊና ዲሞክራሲያዊ በሆነ ምርጫ በተመረጠ ህዝባዊ መንግስት መተካት ይገባዋል። በዜግነት በኢትዮጵያዊነት እንጂ በዘርና በቋንቋ ተከፋፍሎ የሚመሰረት መንግስታዊ ስርዓት ለሀገራችን ኢትዮጵያ እንደማይበጅ ዛሬ ሳይሆን ገና ስንፈጠር ጀምሮ ዋጋ የከፈልንበት መለያ አርማችን ነው። አሁንም የሚታየው የሀገሪቱ ነባራዊ ሁኔታ ሕያው ምስክር ሆኗል። በመሆኑም ዜጎች በህብረት ተጠናክረው በቋንቋና በዘር ክፍፍል የተመሰረተ ስርዓትን ለመለወጥ ተግባራዊ እንቅስቃሴ ማድረግ ማከናወን አለባቸው። ሁሉንም ዜጋ በእኩልነት ሊያስተናግድ የሚችል አስተዳደርን ለማምጣት በኢትዮጵያዊነት በመደራጀት ማንኛውንም የትግል ስልትና አካሄድ የመጠቀም መብቱን እያስከበረ ኃይሉን ለማጠናከር ጥረት ማድረግ ለይደር የሚተላለፍ ተግባር ሊሆን አይችልም። ፖለቲካ ማለት ማድረግ የሚቻለው ማድረግ የሚያስችል ክህሎት ነው እስከተባለ ድረስ መሆን የሚገባውን ሁሉ እየፈጸሙ ታግሎ ዓላማን የማሳካት ኃላፊነት ገና ለሚመጣው ለተተኪው ትውልድ የሚተላለፍ አቂት አይደለም። ጽንፈኛ ብሔረተኞች ዛሬ ሁሉ በጃችን ሁሉ በደጃችን ብለው ደንድነዋል። የመንግስት ስልጣን የጨበጠው አካል ያሻቸውን እንዲፈጽሙ አረንጓዴ መብራት አብርቶላቸዋል። ይህ ነባራዊ ሁኔታ ደግሞ አክራሪ ዘገኞችን በአጥቂ ደረጃ ሲያሰልፋቸው በግሃድ እያየን ነው። በአንጻሩ ኢትዮጵያዊነትን ያነገቡ የፖለቲካ ኃይሎች በመከላከል ደረጃ ላይ እንዲሆኑ አስገድዷቸዋል። ለዚህም ነው ዛሬ በአገራችን ፈንቃይ ተፈናቃይ፣ አባራሪ ተባራሪ፣ ዘራፊ ተዘራፊ፣ አሳዳጅ ተሳዳጅ፣ ገዳይ ተገዳይ ሁኔታ ጎልቶ ሊታይ የበቃው። ለዚህ ዋነኛ ምክንያቱ በቋንቋ ላይ የተመሰረተው የዘር የጎጥ ፖለቲካ ጣጣ ያመጣው ውጤት መሆኑ ተደጋግሞ መሰመር ያለበት ነው። ይህ ደግሞ ለማለት የሚባል ሳይሆን በአሁኑ ወቅት በደቡብ፣ በሰሜን፣ በምስራቅና በምዕራብ የአገሪቱ ክፍሎች እየታየ ያለው ግጭትና የመበታተን አደጋ ዋናው ምልክት ለመሆኑ ማረጋገጫ ነው። ይህ አስከፊ ሁኔታ ከቀጠለና ቅራኔዎች በደም መፋሰስ እየተባባሱ ከሄዱ ሁሉም ወገኖች ተጎጂ ሆነው ሰላም አጥተው አገራቸው የጎጠኞች ሰለባ እንደሚሆኑ ግልጽ ነው። የቂም በቀል ጦርነቶች፣ ግጭቶች ለአገር መደረግ ያለበትን ቅዱስ የመተባበርና የአንድነት ተጋድሎን ያደናቅፋሉ። በዘር ከተከፋፈል በአንድ ድምጽ ተናግረን ክንዳችንን አስተባብረን ጸረ ኢትዮጵያ ተንኮልና ሴራን ለመቋቋም ለማክሸፍ ያቀተናል። ዛሬ በህዝብ መሃል ያሉትን የእርስ በርስ ግጭቶች ለማስቆም መረባረብ ወሳኝ ግዳጅ ሆኖ ይገኛል። ግጭቶቹን እያስፋፉ ያሉትን ጎጠኞችና እነዚሁኑ ጎጠኞች አቅፈውና ደግፈው የሚገኙትን ሹሞች ወግዱ ማለትና ህዝባዊ ተቃውሞን በተደራጀና በተጠናከረ መንገድ የማሰማት ታሪካዊ ኃላፊነት የወደቀው በዛሬው ትውልድ ትከሻ ላይ ነው። የኢትዮጵያ ህዝብ ትናንት የታገለው ዛሬም ያልተቋረጠ መስዋዕትነትን በመክፈል የሚታገለው የወያኔን ዘረኛ አገዛዝ አስወግዶ በዲሞክራሲያዊ ስርዓት ለመተካት እንጂ የተለመደውን ያንኑ ለ28 ዓመት የገማና የገለማ ዘረኛና አፋኝ ጨቋኝ ስርዓት አድሶ ወያኔን በኦህዴድ ተክቶ ለማስቀጠል አይደለም። ያፋ ለዚህ ነበር እንደ አንድ ኢትዮጵያዊ የፖለቲካ ድርጅት ገና ከተዋቱ ከኢትዮጵያ ህዝብ ጀርባ የተሸረበውን አገር የማፍረስ ሴራና ከሴራው ጀርባ በአገራችን ላይ እነማን እየደሎቱ እንደሆነ ባለማቋረጥ የአገር አድን የጥሪ ደወሉን ሲያሰማ የነበረው። ለዚህም ነው ያፋ የሀገሪቱን አንድነት ጠብቆ የዜጎቿን መብት አስከብሮ የሀገሪቱን ኢኮኖሚያዊ ማህበራዊና ፖለቲካዊ ህመም ለመፈወስ መውጫ መንገዱ የሽግግር ሂደት መጀመር ነው ሲል ከማንም በፊት በድርጅቱ ልሳን በዲሞክራሲያ አቋሙን ይፋ ያደረገው ለተግባራዊነቱም ለዜጎች ሁሉ የትብብር ጥሪውን ያቀረበው። ለመሰረታዊ ለውጥ እንታገል፣ የህዝብ የስልጣን ባለቤትነት ይረጋገጥ፣ የኢትዮጵያ ህዝብ አሸጋጋሪ ሹምም ሆነ ሞግዚት አያስፈልገውም ሲል በአደባባይ ተቃውሞውን ያሰማው። ለዚህም ነው እውነቱን ተናግረን ክብራችንን ጠብቀን ከመሸበት እናድራለን ስንል ወያኔ የማይታመን ጎጠኛ ድርጅት ነው፣ አቋሙን ሸፋፍኖ የሚያደናግር፣ ቆዳውን እንደ እስስ የሚቀያየር፣ ቃሉ ከተግባሩ የማይገናኝ፣ መወገድ ያለበት ጸረ አንድነትና ጸረ ህዝብ ድርጅት ስለሆነ አመረን እንታገለው ማለታችን። እስከዛሬም የወሰዳቸው እርምጃዎቹ ታሪካዊቷን ኢትዮጵያ እያጠፋት ሳይወድ በግዱ ስለ ህላዌዋ፣ ስለ አንድነቷ፣ ስለ ጥንታዊ ታሪኳ የሚቀባጥርበት ሁኔታ ይታያል። ከዘመነ መሳፍንት ወዲህ ለመጀመሪያ ጊዜ የሀገራችንን ህልውናና አንድነት ከፍተኛ አደጋ ላይ ከመጣሉም በላይ በግብር ያፈረሰና ሀገሪቷም የምትበታተንበትን ሁኔታ ያመቻቸ ኢትዮጵያዊ ነኝ የሚል ቡድን ካለ ወያኔ ኢህአዴግ ነው። ዛሬም በተጨባጭ የሚታየው ይህ ነው ማለታችን ነው። የወያኔ በላይነት በወዴት ተቀየረ እንጂ የተለወጠ ነገር የለም። ላለፈው አይጸጸቱም፣ ለሚመጣው አይበለጡም ነውና ካሳለፍነው ተመክሮ አንዳች ትምህርት በመቅሰም አገራችን ከገባችበት ቀውስ ድና ብቅ የምትልበትን መንገድ መሻት የአገር ወዳድ ዜጎች ግዴታ ነው። አገር በማዳን ሽፋን ከአዲሱ ሹም ከወያኔው ኦህዴድ ጋር በደፈናው ለማበርና ለመተቃቀፍ ዳግም ለመጎንበስ የሚፈልጉ ምርጫቸውን ለራሳቸው ትተን አገር ወዳድ ክፍሎች በበኩላችን ህብረታችንን እውን በማድረግ ለዘላቂ መፍትሄ ቅድሚያ በመስጠት ኢትዮጵያን ከጽንፈኞች ለማዳን መረባረብ ይኖርብናል። አመት አልፎ አመት ሲተካ ገዢዎች ህዝብን ያስመረሩና ያቆመዘዙ የፖለቲካ ቧልቶችን እያደሱና በአዲስ ቃላት እያጀቡ እንደገና ህዝብን ሊያሞኙና ድጋፍ ሊያገኙ ሲጥሩ ለዚህም ተባባሪና አጃቢ ሳንሆን እውነቱን በማስረዳት ማንነታቸውን ማጋለጥ መሰረት ማሳጣት ከኛ የሚጠበቅ ነው። ወያኔንም ሆነ ተረጣፊዎቹን የማናውቃቸው ስላልሆኑ እስቲ ፈትነን እንያቸው የምንለው አይደለም። ወያኔ ሲመሰረትም ሆነ ጫካ በነበረበት ወቅት እንዲሁም በባዳን ኃይሎች ትብብርና ገዛ ስልጣን ከተቆጣጠረ በኋላ ከወያኔነቱ ሳይዛነፍ በጸረ ህዝብነትና በጸረ ኢትዮጵያዊነት መጽናቱን የደም ዋጋ ከፍለን አረጋግጠናል። ዛሬም ከሹሞቹ ስልጣን ገበታ ቀርበን ከዋናው ማዕድም ሆነ ከፈርፋሪው ለመቀራመጥ አንዳዳም። የህዝባችን መብትና የስልጣን ምንጭነትና ባለቤትነት ተረጋግጦ የህዝብ እኩልነት እውን ሆኖ ኢትዮጵያም ተከብራ ለዜጎቿ አኩሪ መጠለያ ሆና የምትገኝበትን ሁኔታ ለማምጣት ነው ስንታገል የነበረው። ዛሬም ትግላችን እየቀጠለ ያለው ይህንኑ እውን ለማድረግ ነው። ትላንት ፋሽስቱን አገዛዝ ግንባራችን ሳይታጠፍ ስንታገል ቆይተን ዛሬ ህዝብና አገር ተዋርደው ኢትዮጵያ ከፍ ያደጋ ተጋርጦባት የወያኔን ጎጠኛ ህገ መንግስት አቅፎና ደግፎ ቀጣይና አስፈጻሚ የሆነ ቡድን በስልጣን ተሰይሞ ባለበት ሁኔታ ትግላችን ተጠናክሮና ጎልብቶ ይቀጥላል እንጂ ከቶም የሚቆም አይሆንም። አገራችንን ከነጠቁን ዘረኞችና አስመሳይ ወያኔዎች ታግለን ማስመለስ አለብን። ይህ ነው ዋናውና መረሳት የሌለበት የዜግነት ግዴታችን። ህዝብ በእኩልነት ያገሩና የመብቱ ባለቤት ሲሆን የህዝባችን ሉዓላዊነቱም ሲረጋገጥ ያኔና ያኔ ብቻ ነው የዜግነት ግዴታችንን ተወጣን ማለት የምንችለው። አንድነት ኃይል ነው። ኢትዮጵያን ከጽንፈኞች እንስታደግ። የሹሙ ይዘት ሲከፍቱት ተልባ አምባገነን ልንሆን አንድ ቀን ቀርቶናል ጫፍ ላይ ነን አለ የኢሃዶክ ሹም የተባለው። እኛም ድሮም አውቀናል ጉድጓድ መሰናል አልን እንጂ አልተገረምንም። ጥንቁልና ሳይሆን ቢያንስ 27 አመት በወያኔ ጉያ ከቆየ ሰው ዲሞክራሲያዊ ተአምርን መጠበቅ የዋህነት ስለሆነብን ነው። አዝማሚያውም ግልጽ ነበር። ሹሙም ቢያንስ በዚህ አልዋሸም። ኢህአዴግን አድሽ ያስቀጥላለሁ ህገው የሪን አከብራለሁ ነው ያለው ገና ከጠዋቱ። ሰዎች የራሳቸውን ምርቃና ሀቅ አድርገው ለውጥ መጣ ብለው ቢደሰቱ በግማሽ በላይ ራሳቸውን ይውቀሱ እንጂ ሹሙ ምን ሊያደርግ እንደተነሳ አልዋሸም። እኛም ህዝብ የታገለው ወያኔ ኢህአዴግን ለማስቀጠል የትግሬ በላይነትን በሌላ ለመተካትና አሁንም እኩልነትን አጥፍቶ ዘረኝነትን ለማስቀጠል አይደለም በሚል ገና ከመጀመሪያው ወያኔ ኢህአዴግ ይወገድ
የሚጠገድ የለም። የወያኔ ህግ አራዊትና አዋጆች ሁሉ ይሻሩና የሽግግር ሂደት ይጀመር፣ ሁሉም የፖለቲካ ፍረኞች ይፈቱ በሚል ጸንተን ቆየን። ያልተባል ነው የለም። ሹሙ ችለታው ግልብ ነው። ቃላትን ጽፈው ሰጥተውት ያሰማል እንጂ ጥልቅ ግንዛቤ ያጥራዋል ስንልም ሰደባችሁ ተባል። በፖለቲካ ልቃት ሻል ያለውን መለሰንም ቀደም ሲል የመንገድ ጮሌ እንጂ ብልህ አይደለም ባልን ጊዜ የደረሰብንን ውርጅብኝ እናስታውሳለን። ሹሙን ልኩን ልንገምተው ካስቻሉን ሁኔታዎች የቅርቡ አስተማሪዎችን ሰብስቦ የዘባረቀውና ያሳየው እብሪት ነው። ሲሰድባቸው ያጨበጨቡለት መኖራቸው የሱን ድክመት ሳይሆን የግለሰቦች የግንዛቤ ድክመት ወይም ጭፍን አድርባይነትን የሚያሳይ መሆኑን አልሳት ነው። መንግስቱ ኃይለማርያም የሚባል ፋሽስት በመሰረቱ የሰለጠንኩት እንደ ኢኮኖሚስት ቢሆንም በዚህ መሬት አፈሩን ቀመስ አርጎ ምስር ዝሩ ብሎ ያዝ እንደነበር ቀደም ብሎ ተነግሯል። ሹሙም የአምባገነኖች እብሪት ተጠናውቶት በሁሉን አውቃለሁ መጀነን የኪነት ሰዎችን አስተማሪዎችን እንዲሁም ሌሎችን ስለሙያችሁ ካሁ ሲላቸው ለማድመጥ ተገደናል። አስተማሪዎቹ ለቀረቡት ምራቁን የዋጠና ከተጨባጭ ሁኔታ ጋር የተያያዘ ጥያቄ ሁሉ ሊሰጥ የሞከረው ምላሽ ሁሉ ጥራዝ ነጠቅነቱን ገሃድ አድርጎበታል። ማክሮ ኢኮኖሚክሱ ይናገል ወይም አይፈቅድም የናንተ የደሞዝ ጭማሪ ጥያቄ ከተመለስ ሊላቸውም ቀጥቷል። የምን ማክሮ ኢኮኖሚክስ አውቃለሁ ብሎ አንገትን ለማስቀበር ካልሆነ በቀር ይህ አባባል ምን ትርጉም አለው? የዘመኑ ቀራሪ ምሁራን ልምድ ነው ቃላት ደርድሮ ግራ አጋብቶ ጸጥ ማስተኛት። ለአስተማሪዎች ደሞዝ ከጨመር ለነጋዴዎች ይከተላል ወዘተ ወዘተና ኢኮኖሚው ይናጋል ብሎ ራሱን ማስገመቱም አልበቃ ብሎት ሽብር ምን ያደርግላችኋልም ሊልም ሞከረ። ቀልዱን ነው ወይስ አሳማኝ ምክንያት ያገኘ መስሎት? ሲተፋ ለሚያድር ጠኔ አይገባውም ነው ነገሩ። ከዚህ ቀደም ብሎ ሲናገር ያለን የሹመት ቦታ ትንሽ ነውና ሁሉም በሽግግር የሚሳተፍ ቦታ አያገኝም ማለቱንም እናስታውሳለን። ያማረበትና ያጋለጠ መስሎትስ ለሀገርና ለወገን ውድ ህይወቱን የገበረውን ትውልድ በፊደል ተጣልቶ ተጋደለ በሚል የደርግና ወያኔ ሽሙጥ ሊያስተጋባ ሞክሮ የለ? ወሮበሎች ራሳቸውን አንዴም ቄሮ አንዴም ኦነግ በሚል ስያሜ ያቀርበው በህዝብ ላይ ጸያፍ ወንጀል ሲፈጽሙና በተለይም በጠባብ ዘረኝነት ዜጎችን ሲጨፈጭፉ ለመከላከልና ወንጀለኞችንም ለመቅጣት መንግስት ተብየው የሹሙ ስብስብ ሲያቀተው ወይም ፍላጎት ሲያጣ ተጠቂው ህዝብ መንግስት አለ እንዴ ብሎ ሲጠይቅ ተገቢውን ምላሽ ከመስጠት ፈንታ ያማረበት ያወቀና ያደናገረ መስሎት የምታውቁት መንግስት የሚገርፍ ጥፍር የሚነቅል የሚበድል መንግስት በመሆኑና ይህን ባለማድረጋችን የላችሁም ልትሉን ነው እንዴ በሚል መደዴ መልስ ሊያስይዝም ሞክሮ ነበር። ያው ያጨበጨቡ መሃይሞችና አድርባዮችም አልጠፉም። ሆድ ጥርስን የማስገጠር ችሎታ እንዳለው ደግሞ እናውቃለን። ተበላባይ ሀፍረቱን ውጦ በልቶ ሹሙን ጠቅላይ ሚኒስትሬ ሲልም ታዝበናል። ሹሙ ደግሞ ውዳሴን ይወዳል። ደስ በማይል ሁኔታም ሲቅለሰለስና ለአረቦች ሲሰግድም ታዝበናል። ሲተቻ አይወድም። ለሁሉም አዋቂና አስተማሪ እኔ ነኝ ብሏል። የግብፁ አልሲሲ ፊትም አዋርዶናል። ለኢሳያስ ሰግዷል። የአገርን ጥቅም አስጠቅቷል። አድናቂዎቹ ከንቱ ቃላትና ቀጸሎችን ከመደርደር አልፈው በተጨባጭ ይህን ጠቃሚ ሰራ የሚሉት የላቸውም። ውብ ቃላት ድርድራውም ነግቶበታል። ተላላ አድርገው አገርንም እየቀሙን ነው። የሽግግርን ሂደት ይዘት አንድም ባለመረዳት ወይም ለፍጹም ስልጣን አይመችም በማለት ተጻረው የክልል ፖለቲካን በለየላቸው ጠባቦች ባለሜንጫዎች አስፍነው ይኸው በስንት ትግል የተገኘን የህዝብ አንድነትና ኢትዮጵያዊነት አጥቅተዋል። ህዝብ ያልመረጠው ሹም ህዝብ የጠላውን ስርዓት ሊያስቀጥል የሚችል አይደለም። እንዳልነውም ኢትዮጵያን ለባሰ አደጋ አጋልጠዋል። የሹሙ ደጋፊዎች የነበሩትም ሳይቀሩ ኢህአዴግን ማስቀጠል ማለት ዘበት ነው፣ ሽግግር ይቋቋም እያሉት ናቸው። አኮልቻሉ ለነተና የፖለቲካ ብስለት ለየቀልናቸው ሁሉ አድሮ ሹሙ በእብሪት የተዋጠና ስለራሱ ያልሆነ ግምትና ፍቅር ያዘው ሆኖ አይተለዋል። ታማኝነታችን ለሀገራችን ለኢትዮጵያ እንጂ ለግለሰብ ባለመሆኑም አካፋን አካፋ ባንዳን ባንዳ አንጃን አንጃ ግብዝን ግብዝ ማለት መቀጠራችን የግድ ነው። ሹሙም ቢከፍቱት ተልባ ያው ያው መሆኑን ዛሬ በግልጽ የምናስረግጠው ሀቅ ሆኖ ይገኛል። የሚያሳዝነው ጉዳይ ሹሙ ከነመሰሎቹ ኢትዮጵያንም ላደጋ አጋልጦ ህዝቧንም አስጠቅቶና ለወያኔ አመችቶ ወደደም ጠላም ሰለባ እንደሚሆን ግልጽ ነው። ግለሰቡ በስነ ምግባር መስክ የነበረውን ጉድለት የምናውቅ ቢሆንም እስቲ ነው በሚል ረጅም ገመድ ያልሰጠነው ማን ለቦታው እንደሰየመውና ማን እንደሚያዘው ከመጀመሪያው ጀምሮ ስለምናውቅ ነው። መሰረታዊ ለውጥን በመሻት ፈንታ ስርነቀል የተደረገ ይመስል ስርነቀል አጥፊ ነው ዲለን ሲነሳም አልደነቀንም። በተራማጁና ኢትዮጵያዊ አማራጭ ላይ መዝመቱ የእዝ ጉዳይ ነው። የአባና አገር ወዳድ ኃይሎችን ለማግለል የተነሳውም እዝና ወያኔና ያደገበት ሆኖበት ነው። እሻት በሉኝ የሹም ዶሮ ነኝ ጠባዩም እየተጋለጠ ቢሆንም የሚጠበቅ ነው። ሹሙም መሰሎቹም ህዝባዊ ዴሞክራሲያዊ ይዘትን መረዳት አልተቻላቸው። ሁለቱ ይነገር ከተባለ የሽግግር ሂደት ብዙዎቹ የሚቃወሙት በዴሞክራሲያዊ ሂደት ውስጥ ቦታ አይኖረንም በሚል እንጂ ሂደቱ ምን ማለት መሆኑንም ተረድተውት አይደለም። በክልልና መካለል ግን ተጠቃሚ የሆኑ ብዙ መሆናቸውን አይተናል። የገለማው ስርዓት ቀጣይነት ለግል ጥቅማቸው ዋስትና ይሆነላቸው። ሁሉም የሚያስቀድሙት የራሳቸውን ከርስና ጥቅም በመሆኑ ለኢትዮጵያ የሚበጀውን ቅድሚያ አይሰጡም። ኢትዮጵያዊነትን ይጻረራሉ። በዚህ አይነት የሚወራጩትን ጎጠኞች ሁሉ ማጤሩ ብቻ በቂ ነው። በጎበዝ አለቃና አጼ ፊታውራሪዎች የሚያምኑ ሁሉ የሚያደንቁትና የሚከተሉት መሪ ገና አላገኛችሁም እንላቸዋለን። ቢከፍቱት ተልባ ሹሙ የወያኔ ግልባጭ ነው በቡድኑም በግሉም። አሁንም እኮ ቢሆን ሹሙ የብሔረሰብ ድርጅት መሪ እንጂ የኢትዮጵያዊ ድርጅት መሪ አይደለም። ኢትዮጵያ ማለት በተጨባጭ ተስኖታል። የሚሾማቸውን እንመልከት። ስርዓቱን ለመቀጠል ያለውን ፍላጎት እናጤን። ወንጀለኞችን ለመቅጣት መሞከርም አቅቱት ጸረ ወያኔ የሆኑ አማራዎችና ዜጎች ላይ እርምጃ ለመውሰድና ለመግደልም መቸኮሉን እንታዘብ። ህዝብ ደግሞ ኃይሉ ህብረቱ ነውና ሊከፋፍሉት የሚጠሩትን ሁሉ ወያኔ የሆነ ቅጥረኞቹን ሊታገል ሊያሳፍር ይጠበቅበታል። አድርባይ ምሁራን እንደሆነ ዶሮ ሳይጮህ ክደዋልና ከነሱ ብዙ መጠበቅ የለበትም። ጥርቢያችን ለሀገርና ለህዝብ የሚጠቅም የሽግግር ሂደት እውን ሆኖ የሀገራችን ህልውና ይጠበቅ ዘንድ በጋራ በህብረት እንታገል የሚል ነው። አስመሳዩ ሹም ነፍሶበታል። ጸረ ኢትዮጵያ ኃይሎች ሁሉ ሽንፈትን ይከናነባሉ። ጸረ ወያኔ ጸረ ኢህአዴግ ትግላችን ይፋፋም። ኢትዮጵያዊነት ያቸንፋል።